ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከትናንት በስቲያ ለዶክትሬት ትምህርት የማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ተጉዘው የነበሩ ሁለት ወጣቶች በግለሰቦች በደረሰባቸው ጥቃት መገደላቸውን ዞኑ አስታወቀ።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሰባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋና ሌሎች ላይ አንድ መኪና የመቃጠል አደጋ የመድረስ ደርሷል።
የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኘው ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይረስ እናቀርባለን። የራያ የማንነት ጥያቄ፣ በቅርቡ የደረሰው አደጋና የአማራና የትግራይ ክልሎች ያወጧቸው መግለጫዎች። ወዲህ ወደ ዩናይትድ ስቴትስ ስንመለስ የምክር ቤቶች ምርጫ፣ ሰሞኑን ለተለያዩ ሰዎች የተላኩ ቦምቦች ጉዳይና ሌሎችም በመጽሔት ክፍለ ጊዜ ለትንታኔ ከተያዙት ዘገባዎች ውስጥ ናቸው።
ዕለቱ አርብ ጥቅምት 16 2011 ዓ ም ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይኖረናል። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ 4 ሰዓት አብራችሁ እናመሻለን። መልካም ምሽት።
ከአዲስ አበባ ዩኒቨርሲቲ ለዶክትሬት ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ አለም ከተማ ተጉዘው የነበሩ ግለሰቦች ላይ በተፈጸመ ጥቃት ሁለቱ ሲገደሉ አንደኛው መቁሰሉን የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ለአሜሪካ ድምጽ ተናግረዋል። ተማሪዎቹ በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢ ሰዎች በደረሰባቸው ከፍተኛ ጥቃት ህይወታቸው ማለፉን ነው የኮሚኒኬሽን መምሪያው ኃላፊ የምዕራብ ጎጃም ዞን አቶ አንማው ዳኛቸው ለአሜሪካ ድምጽ የተናገሩት። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሰሞኑን ለቀድሞ ፕሬዚዳንት ባራክ ኦባማና ለሌሎችም ከፍተኛ የዲሞክራቲክ ፓርቲው አባላት እንዲሁም ለነቃፊዎቻቸው በፖስታ ቤት በኩል እየተላኩ ባሉት ቦምቦች የያዙ የተባሉ ጥቅሎች ተጠያቂዎች ሕጉ በሚፈቅደው ሁሉ ለፍርድ ይቀርባሉ ሲሉ ተናገሩ። እንዲህ ያለ አስከፊ የማሸበር ድርጊት በሀገራችን ቦታ የለውም ብለዋል ፕሬዚዳንቱ። አሜሪካ ውስጥ የፖለቲካ እውከት እንዲስፋፋ እድል መስጠት የለብንም ሲሉ ፕሬዚዳንቱ ዛሬ ዋይት ሀውስ ውስጥ ለታደሙ የወጣት ጥቁር አሜሪካውያን መሪነት ጉባኤ ተሳታፊዎች ገልጠዋል። ሰሞኑን ዩናይትድ ስቴትስ ውስጥ በፖስታ ቤት በኩል በተከታታይ ከተላኩ 12 ቦምብ የያዙ ናቸው የተባሉና የተጠረጠሩ የፖስታ ጥቅሎችን በተያያዘ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የፍትህ ሚኒስቴር አስታውቋል። የፍትህ ሚኒስቴር ቃል አቀባይ ሳራ ኢስጉር ፍሎሬስ በሰጡት ቃል ስለ ሰውየው መያዝ ባለስልጣናት ከእኩል ሰዓት በኋላ ተጨማሪ መግለጫ ይሰጣሉ ተብሎም ይጠበቃል።
አስራ አንደኛ ቦምብ የያዘ እንደሆነ የሚጠረጠር የፖስታ ጥቅል ዛሬ መገኘቱን የፌዴራል ምርመራ ቢሮ ያስታወቀ ሲሆን ይሄኛው በዲሞክራቱ ሴኔተር ኮሪ ቡከር አድራሻ የተላከ ነው ተብሏል። ኤፍቢአይ እንዳለው ለቀድሞ ፕሬዚደንት ባራክ ኦባማና ለሌሎችም ታዋቂ ዲሞክራቶችና የፕሬዚደንት ዶናልድ ትራምፕ ነቃፊዎች የተላኩትን ቦምቦች የያዙት ጥቅሎች ጋር ተመሳሳይ ነው ተብሏል። የዛሬው ይሄ የተገኘው ፍሎሪዳ ውስጥ መሆኑን ነው ሕግ አስከባሪዎች የገለጹት። ሲኤንኤን እና ሌሎችም የብዙሀን መገናኛዎች እንደዘገቡት ለቀድሞ የብሔራዊ ጸጥታ ዲሬክተር ጄምስ ክላፐር የተላከ 12ኛ ጥቅል ዛሬ ተገኝቷል። ክላፐር የዚህ ጥቃት ኢላማ መሆኔ አይገርመኝም ብለዋል። ተጠርጣሪው ከመያዙ ጥቂት ቀደም ብለው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ሕግ አስከባሪዎች ይህን ድርጊት የሚፈጽሙትን ወገኖች ለመያዝ እየተሯሯጡ ነው፣ ደግሞም ግለሰቡን ወይም ግለሰቦቹን ይዘን ለፍርድ እንደምናቀርብ እናረጋግጣለን ብለው ነበር። ትናንት ሐሙስ ማታ የፌዴራል ምርመራ አባላት ቢያንስ አንዱ የፖስታ ጥቅል የተላከበት ብለው የጠረጠሩትን ፍሎሪዳ ውስጥ የሚገኝ ግዙፍ የፖስታ ማከፋፈያ ጣቢያ ሲፈትሹ ቆይተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ነቃፊዎቻቸው ለዚህ ስፋት ያለው የግድያ ሙከራ መነሳሳት ምክንያት ነው ለሚሉት ቁጣ የተመላበት የፖለቲካ ድባብ ሚዲያውን ተጠያቂ ሲያደርጉ ቆይተዋል።
ይህ በእንዲህ እንዳለ ለዜና ማሰራጫዎችና የቀድሞ ፕሬዚዳንት ባራክ ኦባማን ጨምሮ እንዲሁም የውጭ ጉዳይ ሚኒስትራቸው የነበሩትን ሂላሪ ክሊንተንን ለመሳሰሉ ታዋቂ የዲሞክራት ፓርቲ አባላት የተላኩ ፈንጂዎች የያዙ ጥቅሎች የዩናይትድ ስቴትስ የፖስት አገልግሎት ፈንጂና ሌላም ጎጂ ነገሮችን በተመለከተ ያሉበትን ችግር አጉልቶ የሚያሳይ እንደሆነ እየተገለጠ ነው። የፖስት አገልግሎቱ በቀን 493.4 ሚሊዮን ወይም በአማካይ በሰዓት 20.6 ሚሊዮን ፖስታዎችን እንደሚያስተናግድ ይናገራል። ባለፉት 20 ዓመታት ውስጥ ታዲያ ጎጂ ነገሮችን የያዙ ፖስታ ጥቅሎችን ወደ ተገልጋይ እንዳይደርሱ መከላከል የሚቻልባቸው የአሰራር እርምጃዎችን በመውሰድ ላይ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቱርክ ፕሬዚደንት ረቼፕ ታይብ ኤርዶዋን በሶሪያው የእርስ በርስ ጦርነት ላይ በማትኮር ነገ በፈረንሳይ በጀርመንና በሩሲያ መሪዎች የሚከፈተውን ጉባኤ ለማስተናገድ ተሰናድተዋል። የአውሮፓን ዋና ዋና መሪዎች በጉባኤው እንዲሳተፉ ማድረግ ግጭቱን ለማብቃት የተያዘውን ጥረት ያግዛል ተብሎ ነው የታመነው። ተሳታፊዎቹ ግን ከአዲስ ስምምነት ሊደረስ እንደማይቻል ከወዲሁ እያስጠነቀቁ ናቸው። ከኢስታንቡል የቪኦኤ ዘጋቢ ዶሪያን ጆንስ የላከው አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
በኤርዶጋን በኩል የመሪዎቹ ጉባኤ መደረግ የታየው እንደ አንድ ትልቅ የዲፕሎማሲ ስኬት ነው። የቀድሞው የቱርክ አንጋፋ ዲፕሎማት አይዲን ሴልሰን በዚህ ይስማማሉ። በአንድ ወገን የአስታና ሸሪክ የሆነችውን ሩሲያን፣ በሌላው ወገን ሁለቱን የኔቶ ሸሪኮች ጀርመንና ፈረንሳይን ቱርክ ውስጥ ይህን መሰሉን ጉባኤ ማስተናገድ በእውነቱ ለፕሬዝደንት ኤርዶጋን ትልቅ ዲፕሎማሲያዊ ስኬት ነው ብለዋል። በኢስታንቡል ነገ ሊካሄድ የታቀደውን የመሪዎች ጉባኤ የወለደው ባለፈው ወር ሶቺ ላይ የሶሪያ መንግሥት በሰሜናዊ ምዕራብ ኢድሊብ ክፍለ አገር የማጥቃት እርምጃ እንዳያደርግ የሚከለክለውን ስምምነት ኤርዶጋንና ፑቲን መፈራረማቸው ነው። ያ በአሳድ ኃይሎች ሊመታ ታቅዶ የነበረው አካባቢ የአማጽያኑ የመጨረሻ ምሽግ አለበት ተብሎ ይታመናል። የነገው የበርሊንና ፓሪስ የሚሳተፉበት ጉባኤ እንግዲህ ያን የሶቺ ስምምነት ተግባራዊነት ያጠናክራል ተብሎ ይታመናል። ሌላው ቁልፍ የመሪዎቹ ጉባኤ አጀንዳ የተባበሩት መንግሥታት ድርጅት ለሶሪያ የመልሶ ግንባታ ያስፈልጋል ሲል በገመተው 250 ቢሊዮን ዶላር ከዚያም በላይ ሊሆን ይችላል፣ በዚያ ወጪ ላይ ያተኩራል ተብሏል። ተወያዮቹ ይህን ግዙፍ የሶሪያ የመልሶ ግንባታ ወጪ ሊሸፍን የሚችለው የሀብታሟ የጀርመን ካዝና ነው ብለው ያምናሉ።
ሳውዲ አረቢያ የጋዜጠኛ ጀማል ካሹጂን አስክሬን የት እንዳደረሰች እንድትናገር ቆንስላዋ ውስጥ ከተገደለ በኋላ አስከሬኑን በማስወገድ ረገድ የረዷትንም የሀገር ውስጥ ተባባሪዎች ያሏቸውን እንድታስታውቅ የቱርክ ፕሬዚደንት ሬቼፕ ጣይብ ኤርዶዋን ጠይቀዋል። ኤርዶዋን በሀገሪቱ ፓርላማ የኤኪ ፓርቲያቸው ተወካዮች ጉባኤ ላይ ባሰሙት ንግግር ስለ ጋዜጠኛው አገዳደል ዝርዝሩ ሳይገቡ ተጨማሪ ማስረጃ በእጃችን አለ ብለዋል። የሳውዲ አረቢያ ጠቅላይ አቃቤ ሕግ ከምርመራው በተያያዘ ከአንካራ ባለስልጣናት ጋር ለመነጋገር የፊታችን እሁድ ይገባሉ ሲሉም ተናግረዋል ፕሬዚደንቱ። ሳውዲ አረቢያ ትናንትና ባወጣችው መግለጫ ከቱርክ በተገኙ ማስረጃዎች መሰረት ጋዜጠኛው የተገደለው አስቀድሞ በተቀነባበረ መንገድ መሆኑን አምናለች። አሁን የቀረው ማን ነው አስቀድሞ ይህን ግድያ ያቀነባበረው የሚለው ጥያቄ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ጨምሮ ዓለም አቀፍ ወገኖች የመጨረሻው ኃላፊነት የሚያርፈው አልጋ ወራሹ ሞሐመድ ቢን ሳልማን ላይ እንደሚሆን እየተናገሩ ናቸው። በሌላ ዜና የተገደለው ጋዜጠኛ ወንድ ልጅ ሳላህ ቢን ጃማል ሐሾጂ ከሳውዲ አረቢያ ዩናይትድ ስቴትስ መግባቱን የዩናይትድ ስቴትስ ዘገባዎች አመልክተዋል። ቀደም ብሎ የሪያድ መንግስት የአሜሪካና የሳውዲ ዜጋ የሆነውን ይህንኑ ልጅ እንዳይወጣ አከልክሎት የነበረ ሲሆን ማክሰኞ ለት ከሳውዲው ንጉስ ሳልማንና ካልጋውራሹ ጋር ሲጨባበጥ የሚያሳይ ፎቶግራፍ መታየቱን ተከትሎ የጉዞው እገዳ እንደተነሳለት ነው የተገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ከአዲስ አበባ ዩኒቨርሲቲ ለዶክተሬት ትምህርታቸው ማጠናቀቂያ ጥናታቸው ወደ ምዕራብ ጎጃም ዞን ጎንጅ ቆለላ ወረዳ ወደ አዲስ ዓለም ከተማ ተጉዞ የነበሩ ግለሰቦች ላይ በተፈጸመባቸው ጥቃት ሁለቱ ሲገደሉ አንዱ መቁሰሉን የዞኑ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል። በጥናት ስራው ተሰማርተው የነበሩት እነኚህ ሁለት ግለሰቦች በከተማው ባለው አንድ ትምህርት ቤት ውስጥ ለምርምር የሚሆን የሽንት እንዲሁም የአይነ ምድር ናሙና እየሰበሰቡ ባሉበት ወቅት ሶስት ተማሪዎች ሞቱ የሚል ወሬ በመሰራጨቱ ተቆጥተው በመጡ የአካባቢው ሰዎች በደረሰባቸው ከፍተኛ ጥቃት ሕይወታቸው ማለፉን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው ቀደም ብለን እንደገለጽ ነው ለአሜሪካ ድምፅ አስታውቀዋል። ጽዮን ግርማ ዝርዝሩን ይዛለች።
የምዕራብ ጎጃም ዞን ኮሚኒኬሽን መምሪያ ኃላፊ አቶ አንማው ዳኛቸው በዞኑ ጎንጅ ቆለላ ወረዳ አዲስ ዓለም በተባለች ትንሽዬ ከተማ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎችና የጥናትና ምርምር ስራ ላይ የነበሩ ሰዎች ላይ የተፈጸመውን ጥቃት ሲያብራሩ አዴት በተባለች ከተማ ማደሪያቸውን አድርገው አዲስ ዓለም በተባለችው ከተማ ደግሞ በአንድ ትምህርት ቤት ውስጥ ምርምር በመስራት ላይ እንደነበሩ ይናገራሉ። ማክሰኞ ጥቅምት 13 2011 ዓ.ም ምረት ህይወታቸው ያለፈው አቶ ወሰን ታፈረና አቶ ማንደፍሮ አቤ የተባሉ ተመራማሪዎች ሲሆኑ እነሱን ለመርዳት አብሯቸው የነበረው የወረዳው ቤተ ሙከራ ባለሙያ አቶ ኃይለ ኢየሱስ ሙሉ ደግሞ ከባድ ጉዳት ደርሶባቸዋል ብለዋል። አቶ አንማው ይህ ሁኔታ እንዴት እንደተፈጸመ እንዲያብራሩልን ጠይቂያቸው ነበር።
በጥቂት ስሜታዊ በሆኑ ወጣቶች ምክንያት ሳባ ዩኒቨርሲቲ የመጡ ሶስተኛ ዲግሪያቸውን ለጥናት ለማድረግ ትምህርት ቤት ውስጥ ዳሙ ላይ ወስዱ የነበሩ ሰዎች ላይ ያው ጉዳት ደርሷል። ሁለት የመሞትና አንድ የከባድ መቁሰል አደጋና ሌሎች ላይ አንድ መኪና የመቃጠል ያው አደጋ የመድረስ ደርሷል። ስለዚህ መረጃው ትክክል ነው።
የት ትምህርት ቤት ነው? ቦታ ውስጥ ምን ይባላል?
ቦታው ጎንጅ ቆለላ ወረዳ ውስጥ ሆኖ ከተማው አዲስ ዓለም ትባላለች እና እዛ ትምህርት ቤት ውስጥ ሶስተኛ ዲግሪያቸውን ለመስራት አይነ ምድር ምርመራ የሚያደርጉና አይን አካባቢ እያዩ ሲመረምሩ የነበሩ ሰዎችን አንድ ላብራቶሪ ቴክኒሻን እና ሁለቱ ላብራቶሪ ቴክኒሻኑ ከዛው ጤና ሰርቪስ ላይ የሚሰራ ግን እነሱ ሊያግዝ አብሮ የገባ ነው። ይህንን ድርጊት በሚሰሩበት ወቅት የተወሰኑ ወጣቶች ከዚህ በፊት በማህበራዊ ሚዲያ ይተላለፍ የነበረውን በመያዝ ልጆቻቸውን እየገደሉ ነው ብለው በማሰራጨታቸው ህዝብ ውስጥ ያልሆነ ውዥንብር ተፈጥሮ ወቅት ደግሞ ቀኑ ማክሰኞ የገበያ ቀን ነበርና በዛ ምክንያት ማዳን አልተቻለም። ስለዚህ ሁለቱ ወገኖች ላይ የህይወት መጥፋት አደጋ ደርሷል።
ማን ማን ይባላሉ? ህይወታቸው ያለፈው
አንደኛው ወሰን ታፈረ ይባላል። ይህ ወሰን ታፈረ ከአዲስ አበባ ዩኒቨርሲቲ ይምጣ እንጂ የዚያው አካባቢ አዴት የምትባል ከተማ አለች፣ የዚያው አካባቢ ተወላጅ ነው። ሁለተኛው ማንደፍሮ አቤ ይባላል። ይሄ ደግሞ ትንሽ ራቅ ያለች ወረዳ ደቡብ አቸፈር ወረዳ የሚባል ውስጥ የዚያው አካባቢ ተወላጅ ናቸው ሁለቱም። ሌላ ሶስተኛው ከባድ የመቁሰል አደጋ የደረሰበት ኃይለ ኢየሱስ ሙሉ ይባላል። እሱ ላብራቶሪ ባለሙያ ማለት ነው። እነዚህ ላይ አደጋ የደረሰባቸው ሲሆኑ ንብረት ላይ ደግሞ አደጋ የደረሰው በአካባቢው ቤተክርስቲያን ለማሰራት ብለው የአካባቢው ተወላጆች ጸደይ ቸኮል የሚባሉ እና ኤልያስ አብዲ የሚባሉ መኪናቸውን ያው ተጎድቷል፣ ስሚንቶ ምናምን ጭኖ የነበረ መኪና ማለት ነው።
በምንድን ነው ወጣቶቹ ጉዳቱን ያደረሱት?
በዱላ ነው። በዱላ በድንጋይ ምናምን በቃ ነው ጨፍጭፈውት እንጂ መሳሪያ ተጠቀሙ። በተወረወሩ ድንጋዮች ሽመል ምናምን ነው።
አካባቢው ላይ የጸጥታ ኃይሎች ወይም የከተማው ፖሊስ አልነበረም?
በአካባቢው የጸጥታ ኃይሉ ደርሶ ለማረጋጋት ለማዳን ሞክሯል። ግን ወቅቱ አንደኛ ሰዎቹ አደጋ ያደረሰበት ቦታ መናኸሪያ አካባቢና ገበያ አካባቢ ነበር። ስለዚህ እዛ ውስጥ ብዙ በሺህ የሚቆጠር ህዝብ ያለው ህዝቡ ከመተራመሱ የተነሳ በዚህ ይህ ሲፈጠር ከመተራመሱ የተነሳ ማዳን አልቻሉም፣ መድረስ አልቻሉም እንጂ ጸጥታ መዋቅሩን ደርሶ ለማፍረስ ለማረጋጋት ብዙ ጥረት አድርጓል።
የተጎዱት ሰዎችስ የት ናቸው ያሉት? አሁን
የተጎዳው ሰው አንድ ሰው ነው፣ ኃይለ ኢየሱስ ሙሉ ያልኩሽ። እሱ ለከፍተኛ ሆስፒታል የተላከው አሁን ጥቁር አንበሳ አዲስ አበባ የሄደው እዛ ነው። ወደ ፈለገ ህይወት ባህር ዳር መጥቶ፣ ስለዚህ ያው ሌላ ህክምና ስለሚያስፈልገው ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነው ይሄን የተላከው።
የጋር ግብንት ሚካኤል ቤተ ክርስቲያንን ለማሰራት የመጡ ጥንዶች እንደሆኑ ንብረታቸው የተቃጠለው ተገልጿል እና እርሶም አሁን አረጋግጠዋል። እነሱስ በአካላቸው ላይ የደረሰባቸው ጉዳት አለ?
እነሱ ላይ ይህን ያህል ከባድ የሚባል ጉዳት ያው አልደረሰባቸው። የአካባቢ ህብረተሰብ ወደ ቤት ውስጥ ምናምን በማስገባት አትፏቸዋል። ንብረታቸው ላይ ግን ያው ጉዳት።
በዚህ ድርጊት እየተሳተፉ እና ይህንን ድርጊት በቀጥታ የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል?
አዎ፣ አካባቢ ህብረተሰብ ይሄ ወዲያው እንደተፈጸመ ህብረተሰቡ የጸጥታ ኃይልም ገብቶ የሚፈጸሙ ኃይሎችን በቁጥጥር ስር እያያዙ ናቸው ያሉት። እስካሁን እየተያዙ ነው ያሉት። ህዝቡም እያወጣ እየሰጠ ነው ያለው። ቁጥሩ እየጨመረ የሚሄድ ቢሆንም
እስካሁን ምን ያህል ሰው ተያዘ?
እስከ 30 የሚደርስ እንደተያዙ መረጃ ነበር። እንግዲህ የሚቀንስም ሊጨምርም ይችላል ቁጥሩ፣ ያው እያጣሩ ስለሆነ የሚይዟቸው። የአካባቢ ህብረተሰብ ግን እነዚህ ሰዎች አውጥቶ እየሰጠ ነው ያለው። በአካባቢ ህብረተሰብ ዘንድ ከፍተኛ የሆነ ጥረት ነው ያለው። ወጣቶቹ ስሜታዊነት ተገፋፍቶ ይህ ቢፈጸምም ግን ባለማዳናቸው የአካባቢ ህብረተሰብ ትልቅ ጥረት ውስጥ ነው ያለው። ይህንን የሰሩትንም ወደ ህግ እንዲቀርቡ እያደረገ ህብረተሰቡ ትብብር ያው እየሰጠ ነው ያለው። ጸጥታ ተቋማቱ ማለት ነው። ይህን ለማጣራትም ጸጥታ ኃይሎች የፍትህ አካላትን ምክርቶ ስራ እየሰሩ ናቸው ያሉት።
የጎንጅ ቆለላ የወረዳው ኮሚኒኬሽን በፌስቡክ ገጹ ላይ እንዳሰፈረው ማንኛውም የወረዳችን ወጣትና ህብረተሰብ ግልጸኝነት በጎደለውና ትክክል ባልሆነ መረጃ በመነሳሳት በሰው ህይወትና ንብረት ላይ አደጋና ጉዳት ማድረስ የሚያስብና የሚያገናዘብ አእምሮ ካለው ዜጋ የማይጠበቅ ተግባር ነው የሚል ይዘት ያለው መግለጫ አውጥቷልና በተሳሳተ መረጃ የሚለው መረጃው ትክክል ቢሆን እነዚህ ወጣቶች የመጡት እንደተባለው ያንን ነገር ለመፈጸም ቢሆን እጅ ሰዎች በራሳቸው እጅ እንደዚህ አይነት ፍርድ መስጠት አለባቸው? መረጃው ትክክል ቢሆን
አይ የተሳሳተ መረጃ ብሎ ፍርድ ያስቀመጠው ወጣቶቹ ልክ ትምህርት ቤት እነዚህ ሰዎች እንዳዩ ልጆች ሞቱ ብለው ነው ወጣው የተናገሩት። ልጆቻቸው እየሞቱ ነው፣ እንዲያውም እስከ 3 ሰው ተማሪዎች ሞተዋል ብለው ሲናገሩ ሰው በስሜት ግንፍል ብሎ ወጣ። ወጣቶችም ሳያረጋግጡ ያለያ ሰዎቹ ላይ ያው ዱላ መሰንዘር ቀጠሉ ማለት ነው። እና የተሳሳተ መረጃ ያለው ህጻናት ሞቱ ብሎ መናገራቸውን ነው እንጂ ከምርመራው ጋር ወይም ከሌላ ከጥናቱ ጋር ለማለት አይደለም።
ህጻናት ሞቱ የሚለው መረጃ የወጣው እዛ ጥናቱን በሚሰሩበት ሰዓት ማለት ነው።
እንግዲህ ትምህርት ቤት ውስጥ ገብተው ጥናቱን እየሰሩ ነው፣ የአይነ ምድብ ምርመራ እያደረጉ ነው። አይናቸውን ከፍተው ከውሃ ወለድ በሽታ ጋር የተያያዘ ጥናት እያደረጉት የነበረው በዚህም ወቅት ያንን ያየ ወይም ሌላ አካል ምን ብሏል? ህጻናት በሚመረምሩበት ወቅት 3 ተማሪዎች ህጻናት ሞቱ ብሎ ውጭ ወጥተዋል። ያንን ይዘው ነው ወደ አላስፈላጊ እርምጃ ውስጥ የገቡት ማለት ነው። ሲታይ ግን የሞተ ህጻንም የለም፣ ምንም ነገር የለም።
እንዳይወልዱ እያደረጉ ነው የሚል መረጃ ተሰራጭቷል የሚል ነገር ነበር።
እሱ ከዚህ በፊት በማህበራዊ ሚዲያ ውስጥ ተሰራጭቶ የነበረው በወጣቶች አእምሮ ውስጥ ያለው ነው። እንዳይወልዱ የሚያደርስ ስራ እየተሰራ ነው በተለያዩ አካላት ምናምን የሚለው ወጣቶቹ አእምሮ ውስጥ የነበረ ነው። ይሄ ወደ እርምጃ እንዲገቡ የሚያደረጋቸው እንጂ በወቅቱ ግን ልጆቻችሁ ሞቱ፣ ምርመራ ትምህርት ቤት ውስጥ ገብተው ሲያደርጉ 3 ህጻናቶች ሞቱ፣ ዘብዝፈው ወደቁ ምናምን ብለው ወጣው መናገራቸው ነው ሳያረጋግጡ ስሜታዊ የሆኑ ወጣቶች ወደዚህ እርምጃ ውስጥ ገቡ። እንግዲህ በማህበራዊ ሚዲያ የሚገለጸው ያ እንዳይወርዱ አደረገ የሚለው አለ። ያንተ የተረዱት ደግሞ ይህ ሲጨምር በቃ ስሜታዊ ውስጥ ገብተው እንደዚህ አይነት ፈላጊ ድርጊት፣ አሳዛኝ ድርጊት ነው የተሰማው።
በአንድ አገር ውስጥ የህግ የበላይነት የመከበርን አስፈላጊነት በተመለከተ ያነጋገርናቸው የህግ ባለሙያ አቶ ቁምላቸው ዳኜ ዜጎች በእጃቸው ስለሚወስዱት እርምጃ ተጠይቀው
ቁም ነገሩ መሆን ያለበት ዜጎች መብታችን በጣሰ ብለው የሚያስቡት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታችን አቀርበው ያን መፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል፣ አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ነው።
አጠቃላይ የህግ የበላይነትን በተመለከተ ከአቶ ቁምላቸው ዳኜ ጋር ያደረግነውን ቃለ ምልልስ በእሁድ ምሽት ይጠብቁን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የቡኖ በደሌ ዞን ሰፋሪዎች ለብዙ ዓመታት እየተሰቃየን ነው፣ የሰፈርንበት መሬት ለግብርና አመቺ ባለመሆኑ አርሰን ለመብላት አልቻልንም፣ በረሃብ ይሞቱ ሁሉ አሉ፣ ሰሚ አጣን ይላሉ። የአካባቢው ባለስልጣን አንድም በረሃብ የሞተ ሰው የለም ብለዋል። ሙክታር ጀማል ዝርዝሩን ይዟል።
በዛሬቱ የቡኖ በደሌ ዞን የድሮ ኢሉባቦር ደዴሳ ወረዳ የሚኖሩ ከ9000 በላይ የሚሆኑ ሰፋሪዎች ከ10 ዓመት በፊት ከቀያችን እንደወጣን ይቀረፍልናል ብለን ያሰብነው ችግር ሳይቀረፍ ቀርቶ ከድጥ ወደ ማጡ ስቃያችን እየባሰ ለዛሬ በቅተናል። እንኳን አርሰን ልንበላ ለመላሳችን የምናገኘው ጉርስም ናፍቆናል ሲሉ ነው ለአሜሪካ ድምፅ የተናገሩት።
4 ወር እስከ 5 ወር እየተቀመን ነው። እስከዛ በቆሎም በወር አይሰጡም። ምን ለብስም የለም። የሞተ ሰው ብዙ ነው። በራብ እየሞቱ ነው። ጠዋት ሲያገኝ ማታ አያገኝም። ስለዚህ በራብ በቃ እየሞቱ ነው።
በጣም 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 ኢራብና ዋጢም ማገዶ እንጨት ምንም የለም።
ቡኖ በደሌ ደዴሳ ወረዳ ሰፍረው የሚገኙ ሰዎች ከዚህ ቀደም ከወረዳዋ ከተማ ወደ 70 ኪሎ ሜትር የሚጠጋ ርቀት ላይ ዶዮ የሚባል አካባቢ እንደሰፈሩ ነው የሚናገሩት። አሁንም ይሁን እዛ እያሉ ከፍተኛ የምግብ እጥረት እንዳለ የተናገሩ ሲሆን በአካባቢው ተገኝተን ለመቃኘት እንደሞከርን በቅርብ የሞቱ ብለው ያሳዩንን የሰዎች መቃብርም የምግብ እጥረት ነው በማለት ነው የሚገልጹት። ለእነዚህ ሰዎች ባለፉት ዓመታት የምግብ እርዳታ ሲያቀርብላቸው የነበረው የኦሮሚያ የአደጋ ስጋትና መከላከል ኮሚሽን መምሪያ ነው። ኮሚሽኑ የምግብ እርዳታው መዘግየቱን የሚያምን ቢሆንም የዘገየው ግን ከ2-3 ሳምንት በማይበልጥ ጊዜ ነው፣ ለዚህ ያህል አደጋም የሚያደርስ አልነበረም በሚል ነው የሚያነሱት። የኮሚሽኑ ኮሚኒኬሽን ኃላፊ አቶ ግርማ ወተሬ በተለይ ሞቱ የተባሉ ሰዎችን ጉዳይ በተመለከተ ይህንን መልስ አላቸው።
በየትኛው መመዘኛ በምግብ እጥረት ምክንያት የሞተ ሰው የለም በኦሮሚያ ክልል እንኳን እዛ አልፎ ከሌላም አሁን በዘንድሮ ዓመት በተለያዩ ሁኔታዎች በዚህ ላይ ስንንቀሳቀስ ቆይተናል። በተለይ ከኢትዮ ሶማሌ የተፈናቀሉ ብዙ ሰው በመቶ ሺዎች የሚቆጠር ነው ወደኛ የገባው። ስለዚህ ያን ሁሉ ተቋቁመን ስራውን እየሰራን ነበር እና በዚህ ጉዳይ የሞተ የለም። ይሄ ደግሞ የጤና ቢሮም ያውቃል። በሌላ ምክንያት በተለያየ ሁኔታዎች በህመም በምን ሊሆን ይችላል፣ ግን ይሄ መነሻ ሊሆን አይችልም እና በምግብ እጥረት የሞተ ሰው የለም እኛ እንደምናውቀው ማለት ነው።
በአካባቢው ሰፍረው የሚገኙ ሰዎችን ጉዳይ በተመለከተ ወረዳው በቅርብ እንደሚከታተልና ለዞንም ሆነ ለክልል ጉዳዩን እያቀረበ መፍትሄ እንዲፈለግላቸው ሲያመለክት መቆየቱንም ነው የሚናገረው። በኦሮሞ ዲሞክራቲክ ፓርቲ ጽህፈት ቤት ደዴሳ ወረዳ የገጠር አደረጃጀት ኃላፊ የሆኑት አቶ ሙስጠፋ አባ ጀበል በተለይ በምግብ መዘግየት እና ሌሎቹ በአካባቢው የሰፈሩ ሰዎች ችግርን በተመለከተ የሚያነሱት እውነት ስለመሆኑም ይመሰክራሉ።
ያሉበት ሁኔታ ያው ምግባቸው በየወሩ ይመጣ ነበር። አሁን ይቆያል። አንዳንድ ጊዜ እስከ 3 ወር 6 ወርም 4 ወርም ይደርስበት አለ። ይሄ ደግሞ የእነሱም ጥያቄ ምግብ ያለ ጊዜ በመድረስና በነበሩበት አካባቢ ላይ ገጠር አካባቢ የነበሩበት መኪና የማይገባና አስቸጋሪ ስለሆነ ሰዎቹ ወደ መኪና የሚገኝበት አካባቢ የሚደርስበት አካባቢ ላይ የሚገባበት አካባቢ ላይ ሰፍሮ ነው ያሉት። የእምብሮ ጨሎና ደንቢ ላይ ነው ያሉት 3 ቦታ። አሁን የጨሎም ተነስቶ ደንቢ መጥተዋል። ታች ደውዮ ያሉትም ሩቅ ቦታ የነበሩትም ወደዚህ መጥተዋል። 72 ኪሎ ሜትር አካባቢ ነው ያሉት ወደዚህ መጥተዋሉ።
ለዚህ ሁላ እንግልትና መከራ ዳርጎናል ብለው በአካባቢው የሰፈሩ ሰዎች የሚናገሩት መንግስት ከሐረርጌ ዞኖች ወደዚህ ሲያመጣን የተሻለ መሬት እዛ ጋር የነበሩ ችግሮቻችንን ይቀርፈልናል ያለውን ነገር አማክሮን ነው ይላሉ። ነገር ግን ከዛ መጥተን እዚህ ከደረስን በኋላ የተባለው ተገላቢጦሽ የተገባው ቃልም መና ሆኖ ቀረ ነው የሚሉት።
እኛ ለሰፈራ እንደመጣን ደግሞ መሬት አለ ብለን ነው ወደዚህ መንግስት እኛን ጭኖ ያመጣን። ስንመጣ ደግሞ ሐረርጌና እንቁራሪት አንድ ናቸው ብሎ ደግሞ በውሃ ውስጥ ነው የከቱን። በእርግጫና በጥፊ በዱላ እየደበደቡን ወደዚህ ወደ ጨፌ መሬት ለእርሻ የማይመቸው መሬት ውስጥ ከተተናል።
ኑሮ እየተሰቃየን ያለን በጣም ውሃ ላይ ወድቀን 8 አመት በሙሉ ውሃ ላይ ነው ተቀምጠን ያለው። ቢዘሩት ማያፈራ ስንት ዘይ ቆፍረን አገላብጠን ምንም ጥቅም አተን አሁን በቃ ራብ ስጠናብን ጊዜ ወደ ላይ መጣና እዚህ የሰፈርነው መድኃኒት በማጣት እየተሰቃየን ያለነው። ያም ያብጣሉ አቤት እያለ ነው ለወረዳች ሁሉ እዚህ እየተናገረ ነው። ምን መልስ እናገኛለን? ብናገኝማ እንደዚህ እንተሳቅተን ራቁታችን እንዚህ እንቀመጥ ነበር እንዴ? ራቁት ልብስ የለን ምግብ የለን እንደዚህ ብለን 2 ወር በሙሉ ያለ ምግብ ነው ዝም ብለን እዚህ ቁጭ ብለን ያለን።
ነዋሪዎቹ ወደ 10 ዓመት ለሚጠጋ ጊዜ አየን ለሚሉት እንግልት የወረዳው አስተዳደር የሙከራ ጊዜ በሚል ነው የሚጠራው። የችግሩ በጊዜ መፍትሄ አለማግኘት ደግሞ ትልቁ ምክንያት የነበረው በተለያዩ ቦታዎች የነበሩ አለመረጋጋትና የጸጥታ ችግሮች አመራሩ ትኩረቱን ወደ ሌላ እንዲያደርግ በቁርጠኝነትም ለችግሮቹ መፍትሄ አለማስቀመጥም ጭምር መሆኑን አቶ ሙስጠፋ አባ ጀበል ይናገራሉ። ነገር ግን ለቀጣይ ለነዚህ ሰዎች መፍትሄ ነው የተባለውን የክልሉ መንግስት ከተለያዩ ሴክተሮች ጋር በመደራጀት አቅጣጫ አስቀምጦ እየተሰራበት ነው ያሉትንም ነግረውኛል።
መሬት ተሰጣቸው መሬታቸው ጠፍቶና ለእርሻ የማይሆን በመሆኑ እነዚህ ሰዎች አርሶ መብላትም አንችልም በሚል ምክንያት ነው ተዛነሱ ወደዚህ ነው። የሙከራ ጊዜ ተሰጣቸው ለይተዋል። ከዛ ወረታዎችም ተለይቶ እዚህ እየተረዱ ነው ያሉት። ሌሎች ደግሞ ሌላ ቦታ እንዲሰፍሩ እነኚህም ደግሞ ቦታ የሚሰፍሩበት አካባቢ ተመቻችቶላቸው ወደ ምስራቅ ወለጋ አይበንቱ የምትባል ወረዳ እንዲሰፍሩ እየተመቻቸላቸው ነው ያሉት።
ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
ሙክታርን እናመሰግናለን ለዘገባው። አድማጮች አሁን ወደ ተከታዩ ሌላ ርዕስ እንሻገራለን። የራያን የማንነት ጥያቄ በተመለከተ ባለፈው ረቡዕ ምሽት አንድ ዝግጅት አቅርበን ነበር። በዝግጅቱም ማጠቃለያ የአማራና የትግራይ ክልሎች ጉዳዩን የተመለከቱ ወቅታዊ ባሏቸው ነጥቦች ዙሪያም ያተኮሩ መግለጫዎች ማውጣታቸውን ጠቅሰን የመግለጫዎቹን ፍሬ ሐሳብና የየክልሎቹን ባለሥልጣናት አስተያየት እንደምናቀርብ በሰጠነው ቃል መሠረት እንሆ የቀዳሚውን ክፍል ይዘን ቀርበናል። አዲሱ አበበ ነው የሚያስተናግደው።
ባለፉት ዓመታት በክልሉም ሆነ በአጠቃላይ በአገሪቱ የተከሰቱት ግጭቶች በርካታ ሰብአዊ፣ ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ኪሳራ ማስከተላቸውን ያመለከተው የአማራ ክልል መግለጫ በተደረገው ከፍተኛ ትግልም ከችግሮቹ ለመውጣት እንደተቻለ ያትታል። ዛሬ ክልላችንም የሰላም አየር መተንፈስ ጀምሯል ያለው መግለጫ ሰሞኑን ወልቃይት አካባቢ በማንነታችን ብቻ ጥቃት ደረሰብን ያሉ የወልቃይት አማራዎች ተፈናቅለው ጎንደር ሰፍረው እንደሚገኙ አመልክቶ የግጭቱ መንስኤም የራያ አካባቢ ሕዝብ የማንነት ጥያቄ ነው ብሏል። ለዚህ ችግር ወይም ለጥያቄው ሕገ መንግስታዊ ምላሽ መስጠት ሲገባ አንዳንድ ወገኖች ይላል፣ ማንነታቸውን ሳይገልጥ አንዳንድ ወገኖች የአማራ ክልል መንግስትን መክሰሳቸው ላም ባልዋለበት ሲል ዘግቶታል። ሲያጠቃልልም የፌዴራል መንግስቱ የበኩሉን ኃላፊነት እንዲወጣም ጥሪ ያስተላልፋል። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በመግለጫው ዙሪያ ማብራሪያ እንዲሰጡን ጋብዘናል። በቅድሚያ አመሰግናለሁ አቶ ንጉሱ። እስቲ ለዚህ መግለጫችሁ መነሻችሁ ምንድን ነው? እናንተ ናችሁ ከትግራይ ክልል መግለጫ ቀድማችሁ መግለጫ ያወጣችሁት።
እንግዲህ ለእኛ መግለጫ መነሻ የሆነው ሰሜን ወሎ የእኛ ዞን ሰሜን ወሎ እና ራያ በሚባለው አካባቢ ግጭት ደርሶ የሰው ሕይወትም ጠፍቷል። ከሰሜን ጎንደር በጎንደር አዋሳኝ አካባቢዎች እንደዚሁ የወልቃይት አካባቢ የአማራ ተወላጆች በማንነታችን ምክንያት ጉዳት ደረሰብን፣ ጥቃት ደረሰብን ብለው ተፈናቅለው በጎንደር ድጋፍ እየተደረገላቸው ይገኛል። በተለይም በራያ አካባቢ በነበረው ግጭት ወደ እኛም ክልል ተሻጋሪ የሆነ ወደ ቀውስ የሚያስገቡ ሁኔታዎች እየተስተዋሉ ነበሩ። ያው እንደሚታወቀው በዛ አካባቢ የመንገድ መዘጋትም አንዳንድ ሰዎችም እየታሰሩ መሆኑን መረጃዎች አሉን። ይሄ የሁለታችን ክልሎች አዋሳኝ አካባቢዎች ትስስሩ ጠንካራ ነው። አንዱ አካባቢ ጉዳት ሲደርስበትና ግጭት ሲደርስበት ሌላኛው አካባቢ መጎዳቱ አይቀርም። ስለዚህ ይሄ ሁኔታ በእንጭጩ ካልተቀጨ፣ ወደ ሰላም እንዲመጣ ካልተደረገ እና ከዚህም አልፎ ተርፎ ዜጎች በማንነታቸው ጉዳት ደረሰብን እያሉ በተጨባጭም እየተፈናቀሉም እያየን ስለሆነ ተቀብለንም እያስተናገድን ስለሆነ ይሄ ሁኔታ ወደ ሰላም እንዲመጣና የትግራይ ብሔራዊ ክልላዊ መንግስትም ጉዳዩን ወደ ሰላም ለማምጣት በሚያደርገው እንቅስቃሴ የአማራ ብሔራዊ ክልላዊ መንግስት ድጋፍ የሚያደርግ መሆኑን ይሄ ሁኔታ ከቁጥጥር ውጪ ሳይወጣና ሁሉንም አካባቢ ሳይጎዳ አሁን ካለበት ደረጃ ሳይያልፍ የፌደራል መንግስትም ጣልቃ ገብቶ ነገሮችን እንዲያስተካክል ጥሪ ነው ያስተላለፍነው።
የማንነት ጥያቄ የሚል ሰንዝራዋል እያስተናገድን ነው ችግር ላይ የወደቁትንም ብለዋልና የራያ ህዝብ የማንነት ጥያቄ ደግሞ እንዳቀረበ ይታወቃልና የአማራ ክልል ይሄንን የማንነት ጥያቄ ይቀበላል እውቅና ይሰጣል?
እንደ አንድ ህዝብ ማንነታችን እውቅና ሊያገኝ ይገባል ብለው ጥያቄ የሚያነሱ ወገኖች እንዳሉ እናቃለን። ይሄ በአጠቃላይ የማንነት ጥያቄ እንዴት እንደሚመለስ እንዴት እንደሚስተናገድ ህገ መንግስታዊ ፍራቱ ያስቀመጠው ባስቀመጥ ብቻ ሳይሆን እየተፈታ ያለበት ልምድም አለ። ከዚህ አኳያ የማንነት ጥያቄ የሚፈጥና የሚነሳ ማንም የለም። የማንነት ጥያቄ አለኝ ብሎ ያነሳው ወገን ጥያቄ ነው። መልስ የሚሰጠው ደግሞ ህገ መንግስቱ ነው፣ በህገ መንግስታዊ ፍራቱ ነው።
ጥያቄ ያለው
የትኛውም የማንነት ጥያቄ በህገ መንግስታዊ መልኩ መልስ ማግኘት እንዳለበት ማናችንም እናምናለን ማለት ነው።
ጥያቄ ያለው ጥያቄው ማቅረብ ይችላል ነው የሚሉኝ እንጂ የራያ የማንነት ጥያቄ የሚባል ነገር መኖሩን የእርሶ ክልል እውቅና አይሰጥም? ይሰጣል።
እውቅና የሚሰጠው እውቅና ጥያቄ ያለው ባለቤት ነው። የራያ ህዝብ የራያ ማንነት ጥያቄ አለኝ ብሎ ጥያቄ ሲያነሳ የመጀመሪያው ነገር ጥያቄ አንሺው የሚያቀውን ያህል እኔ አቅልሃለሁ ይል ሊክድም ይሄንን መብት ሊሰጥም ሊነሳም የሚችል ማንም ኃይል የለም። ጥያቄው ምንድን ነው? መነሻው ምንድን ነው? መድረሻው ምን መሆን አለበት ብሎ ቁጭ ብሎ ማዳመጥ ነው።
ከትግራይ ክልል የማገኘውን መልስ እኮ የራያ ህዝብ የማንነት ጥያቄ አለኝ ካለ ለምን አለኝ አልክ አንለውም። ነገር ግን የማንነት ጥያቄ የሚባል ነገር መኖሩን አናውቅም ነው የሚሉት። እናንተ አሁን እናውቃለንም አላሉኝም። እርስዎ ግን የራያ የማንነት
ጥያቄ ለአማራ ክልል አይደለም የሚቀርበው። እኛም የምናውቀው ይሄ ጥያቄ በእኛ በኩል አልቀረበልንም ነው። ቢቀርብልን እንደ አግባቡ እናስተናግደዋለን። የምንከታተለውም ይሄ ነው።
እሺ፣ መልካም።
መልሱ ትክክል ነው። ነገር ግን ከሚዲያዎች እንደምንከታተለው ይሄ ጥያቄ እንደቀረበ በአግባቡ ግን እንዳልተስተናገደ የሚያነሱ ወገኖች አሉ።
አዎ። እና የራያ ህዝብ ግን እኛ የራያ ይቅርታ ስላቋረጥኩ ይቀጥላሉ። ግን የራያ ህዝብ እኛ አማሮች ነን፣ እንደ አማራ መስተናገድ አለብን፣ ከወሎ ህዝብ ጋር መደባለቅ አለብን በአማርነታችን ይላሉ። እና አማራ ነን ካሉ የአማራ ክልላዊ መንግስት ደግሞ አንድ ነገር መናገር አለበት። አንድም ጥያቄያቸው ተቀባይነት ካለው ተቀብሎ ማስተናገድ፣ ጉዳት ደረሰብን ያሉ ወገኖች እንዳሉም እርስዎ ገልጠዋል። ጉዳት ከደረሰባቸው የአማራው ክልል ወገኖች የአማራ ክልላዊ መንግስት ምን አደረገ ለጉዳቱ? ይሄንን ነው እንግዲህ አድማጭ ማወቅ ወይም መስማት የምንፈልገው።
የትኛውም ወገን በየትኛውም የሀገሪቱ ክፍል ያለ አማራ በአማራ ክልል ውስጥም ካለው አማራ እኩል እንደምንታገል እንደ ብሔራዊ ክልላዊ መንግስትም እንደ አማራ ዲሞክራሲያዊ ፓርቲም በጉባኤያችን በቅርቡም አስቀምጠናል። መርሁም ይሄ ነው። የትኛውም የአማራ ህዝብ በየትኛውም ቦታ ካለ እንደ ማንኛውም ህዝብ ሁሉ በቋንቋዬ ልማር፣ ልዳኝ፣ አማራነቴ እውቅና ያግኝ ባለበት ሁኔታ ሁሉ ህገ መንግስታችን ባስቀመጠው አግባብ መፈታት አለበት የሚል የጽኑ አቋም አለ። ይሄ አይከበርልህም የሚል ማንኛውንም ኃይል እንቃወማለን።
መግለጫችሁ አቶ ንጉሱ አንዳንድ ወገኖች ይላል፣ እነማንን ለማመልከት ነው? ግልጽ አይደለም።
አንደኛ በተደራጀ አግባብ የሚንቀሳቀሱ ፓርቲዎች አረናን ምሳሌ ማድረግ ይቻላል። የአማራ ክልል መንግስት ይሄን እና መሪው ፓርቲ የአማራ ዲሞክራሲያዊ ፓርቲ ከዚያውን ከሚነሱ ግጭቶች እና ብጥብጦች በስተጀርባ ሆኖ እንደሚንቀሳቀስ ከሰዋል። ይሄ መሰረተ ቢስ ነው። የአማራን ክልል መንግስትም መሪ ድርጅቱን የአማራ ዲሞክራሲያዊ ፓርቲም የሚመለከት አይደለም። ከአንድም ነጥብ ከምታክል መረጃ አይነሳም። ከማዳናገሪያ ነው። ከዛ ባሻገር ደግሞ እንደዚሁ በተለያየ መልኩ መረጃ የሚሰጡ አክቲቪስቶችም ጭምር የአማራን ክልል መንግስትና ገዢ ፓርቲውን ይከሳሉ፣ ይወቅሳሉ። ይሄንንም የትኛው መረጃ የሌላቸው በመሆናቸው ከዚህም አልፎ ሁለቱን ህዝቦች የሚያጋጩ መንግስታቱንም የሚያራርቁ በመሆናቸው እነዚህን ማውገዝ ያለብን እኛ ብቻ ሳይሆን የትግራይ ብሔራዊ ክልላዊ መንግስትም የትኛውም መንግስት ማለት ነው። ስለዚህ በየትኛውም ክልል የሚፈጠር ግጭት ይቁም፣ ሀገር ይበጠብጣል፣ ሰላም ይነሳል ብሎ ማለት በፍጹም ይቅርታ የሚያስጠይቅ አይደለም። እንደዛ ቢሆን እኮ የትግራይ ብሔራዊ ክልላዊ መንግስት ጅጅጋ ላይ ችግር በተፈጠረ ጊዜ መግለጫ አውጥቷል። ግን ዞሮ ዞሮ እነዚህ የቃላት ልውውጦች የማንነትን ጥያቄ መልስ ሊሰጡም አይችሉም፣ ሊያፍኑም አይችሉም። ዋናው ግን ቁጭ ብሎ በሰከነ ሁኔታ መነጋገርና መደማመጥ ይበጃል የሚል መልስ ነው የኛ መግለጫ ያለው።
እርስዎ ካሉት ልነሳና ቁጭ ብሎ መነጋገር ነው መፍትሄው ብለዋል። እውነት ነው፣ ይሄ ነው የሚታመንበት። በተለይ ደግሞ እንኳን እንደናንተ ሁለታችሁ ክልሎች ተቀራርባችሁ ያላችሁ ይቅርና አንዱ ክልል የሚነሳ ግጭት ሩቅ ላለም የአገሪቱ ክልል ጠንቅ ይሆናል ለሰላም እና ከዚህ ይልቅ መግለጫ ከመለዋወጥ ይልቅ እናንተ ቀደማችሁ በተለይ መግለጫ ከማውጣት ይልቅ ባለስልጣናቱ ተገናኝታችሁ በመመካከርና በመነጋገር ልትፈቱት ትችሉ ነበር የሚሉ ብዙ ሰዎች አሉና በዚህ ጉዳይ ምን ይላሉ? ይቅርታስ መጠየቅ ይኖርባቸዋል? እርግጥ ይቅርታ የሚያስጠይቅ ነገር የለም ብለውኛል።
አድማጮች፣ የአዲሱ ዘገባ አላበቃም። ሰፋ ያለውንና የተለያዩ ሀሳቦች የሚስተናግዱበትን ልዩ ዝግጅት በነገው ምሽት ዝግጅታችን ወይም ፕሮግራማችን ተከታተሉ።
ወደሚቀጥለው ዘገባ ስናልፍ ዩናይትድ ስቴትስ ውስጥ ሰሞኑን እየታየ ያለው ለዲሞክራቲክ ፓርቲው ታዋቂ ፖለቲከኞችና መሪዎች በፖስታ ቤት በኩል የሚላክ ቦምብ የያዘ ጥቅል ነው የተባለ ከሁለት ሳምንታት ያነሰ ጊዜ በቀረው የሀገሪቱ የአማካይ ዘመን ምርጫና በዘመቻ ቅስቀሳ ዘመቻዎች ላይ የውጥረት ድባብ እንዲበረታ አድርጓል። ሁኔታው አብዝቶ ያሳሰባቸው ሁለቱም አውራ ፓርቲዎች ታዲያ ከሁለቱም አቅጣጫዎች ለተራዘመ ጊዜ ሲወራወሩና ሲታኮሱ የቆዩ የዛሬውን የጥልና የበረታ መቃቃር መንፈስ በሕዝቡ መካከል ያሰፈኑ ንግግሮች እንዲረግቡ መወትወት ይዘዋል። ጂም መሎን ያጠናቀረው ዘገባ አለ፣ ሰሎሞን አባተ ይዞታል።
ዶናልድ ጄ ትራምፕ
ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ምሽት ላይ ዊስኮንሰን ግዛት ውስጥ ለተሰበሰቡ ደጋፊዎቻቸው የቅስቀሳ ንግግር ሲያደርጉ መላ ሕዝባቸው መረጋጋትና ሰላምን እንዲያሰፍን ጥሪ አድርገዋል።
ዊ ዋንት ኦል ሳይድስ ቱ ካም ቱጌዘር ኢን ፒስ ኤንድ ሃርሞኒ ዊ ካን ዱ ኢት
ሁሉም ወገኖች በሰላምና በመግባባት መንፈስ በአንድነት እንዲቆሙ እንፈልጋለን። ያንን ማድረግ እንችላለን። ይሆናል።
ምንም እንኳ በሁለቱም ጎራዎች እየተሰሙ ያሉ የተጋጋሉ ንግግሮች አደብ እንዲገዙና ውጥረቱን እንዲያረግቡ ፕሬዚደንቱ በአደባባይ ቆመው ጥሪ ቢያስተላልፉም ትናንት ረፋድ ላይ በትዊተር ባሰራጩት መልእክት በመገናኛ ብዙሃኑ ላይ የበረታ ወቀሳ ሰንዝረዋል።
Those engaged in the political arena must stop treating political opponents as
በፖለቲካው መድረክ ላይ ያላችሁ ተቀናቃኞቻችሁ የሞራል ጉድለት እንዳለባቸው አድርጋችሁ ማቅረባችሁን ማቆም አለባችሁ።
ዴሞክራቶቹ ለዚህ የሚስተር ትራምፕ አቤቱታና ጥሪ ምላሽ ሲሰጡ ክሱንና ወንጀላውን ሁሉ አንጥረው ወደ ራሳቸው ወደ ፕሬዝደንቱ መልሰዋል። ወገንና ፓርቲ በለዩ ጥቃቶቻቸው ራሳቸው ናቸው እኮ ዋነኛው የውጥረቱ ጀማሪና አካራሪ እያሉ ነው። የኒውዮርክ ከንቲባ ቢል ደ ብላሲዮ
ይህ ጊዜ ለሀገራችን እጅግ የከበደ ጊዜ ነው። የበረታ የጥላቻ መንፈስ እየተራገበ ያለበት ጊዜ መሆኑ ሰው እየተሰማው ነው። እንዲህ አይነት ሁኔታዎች ደግሞ ህመማችንን ያባብሱታል፣ ፍርሃታችንን ያጠናክሩታል።
በአሁኑ የአማካይ ዘመን ምርጫ ዘመቻ ወቅት ትራምፕ በዲሞክራቶቹ ላይ ሲያካሂዱ የቆዩትን ጥቃት አስፍተው ተስተውለዋል። የሰሞኑ የሞንታና ንግግራቸው አንዱ ነበር።
The Democrat Party has become too extreme to be trusted with power.
ዴሞክራቲክ ፓርቲው ለስልጣን ሊታመን የማይችል እስኪሆን ድረስ እጅግ ጽንፈኛ ሆኗል። አክራሪ ፖሊሲዎቻቸው ለቤተሰቦቻችሁ አደገኛ፣ ለሀገራችሁም አደገኛ ናቸው።
የቦምቦች መልእክቶች ለዲሞክራቶቹ መጉረፍ ከመጀመራቸው በፊት ትራምፕ ያተኮሩት በሜክሲኮ አቋርጠው ወደ ዩናይትድ ስቴትስ እንገባለን ባሉ በሺዎች የሚቆጠሩ ደቡብ አሜሪካውያን የስደት ጎርፍ ላይ ነበር። ዲሞክራቶቹ በዚህ የምረጡኝ ቅስቀሳ ማብቂያ ሰሞን ዘመቻቸውንና እንቅስቃሴያቸውን በእጅጉ እያጠናከሩ ይስተዋላሉ። የቀድሞውን ፕሬዚደንት ባራክ ኦባማን ጨምሮ ዛሬ መሪው ጥሪያቸው ውጡና ድምጻችሁን ስጡ ነው።
The stakes are high. The consequences of anybody here not turning up
ልናተርፍ ወይም ልንከስር የምንችልበት እድል ከፍ ያለ ነው። እዚህ ያላችሁ ሁሉ ድምጻችሁን ለመስጠት ባትወጡ፣ ጓደኞቻችሁ፣ ጎረቤቶቻችሁ፣ የየቤተሰቦቻችሁ አባላት ወጥተው ድምጾቻቸውን እንዲሰጡ ማድረግ የምትችሉትን ሁሉ ሳታደርጉ ብትቀሩ፣ ወደ ምርጫ ጣቢያዎች ሳትሄዱ ብትቀሩ መዘዙ ለሀገራችንና ለዲሞክራሲያችን እጅግ በከበደ ሁኔታ አደገኛ ነው የሚሆነው።
ጊዜው እየተጠናቀቀ ሲመጣ፣ ለምርጫው ቀናት መቆጠር ሲጀምሩ፣ ሁለቱም ፓርቲዎች ደጋፊዎቻቸውን መጎትጎታቸውን ማጠናከራቸውን ከአሜሪካን ዩኒቨርሲቲ ተንታኙ ዴቪድ ቤከር አስተውለዋል።
What both sides need, though, is for their people to turn out on election day. And
ሁለቱም ወገኖች አሁን የሚያስፈልጋቸው ደጋፊዎቻቸው በምርጫው ዕለት እንዲወጡ ማድረግ ነው። ከልምድ እንደሚታየው ደግሞ ከሪፐብሊካኑ ይልቅ ዲሞክራቶቹን ነው ይህ ጉዳይ የሚያስጨንቃቸው። ሪፐብሊካኑ ምንም ይሁን ምን ለመውጣትና ለመምረጥ ይበልጥ የቀረቡ ናቸው።
የዲሞክራቲክ ፓርቲው ስልት ነዳፊ ጂም ኬስለር በመጪው የጥቅምት 27 የወዲያኛው ማክሰኞ መሆኑ ነው ምርጫ የበዙ መቀመጫዎችን እናሸንፋለን የሚል መተማመን አላቸው። በነገራችን ላይ ከዩናይትድ ስቴትስ ባንዲራ ቀለማት ሪፐብሊካኑ በቀይ፣ ዲሞክራቶቹ በሰማያዊው ይመስላሉ። ራሳቸውን
There's a blue wave coming. The question is how big? I believe Democrats will take back the House. I don't think they will take back.
ሰማያዊ ማዕበል እየመጣ ነው። አሁን ጥያቄው ግዝፈቱ ላይ ነው። ዲሞክራቶቹ የሕግ መምሪያውን ባብላጫ መቀመጫ ይቆጣጠራሉ ብዬ አምናለሁ። በዚህ ጊዜ ግን የሕግ መወሰኛውን የበላይነት የሚያሸንፉ አይመስለኝም።
አሁን ያለው የደህንነትና የኢሚግሬሽን ሁኔታ የምርጫውን ዋልታ ወዴት እንዲያዘም እንደሚያደርጉት በእውኑ ለይቶለት የሚታወቅ ወይም በገሃድ ሊተነበይ የሚችል ጫናና ውጤት የለም። የተወካዮች ምክር ቤቱን የትኛው ይቆጣጠራል? ወትሮም የጥቅምት ሰበር ዜና እየተባለ በየሁለት ዓመቱ የሚዞረው ምርጫ ብቻ ነው በዚያች ዕለት ምሽት ዱብ ብሎ የሚያውጅልን። ዛሬ ከጥቂት ሰዓታት በፊት በተካሄደ የጸጥታ ኃይሎች እንቅስቃሴ ቦምቦችን በየአቅጣጫው ሲልክ ነበር የተባለ ተጠርጣሪ ፍሎሪዳ ውስጥ ተይዟል። ፕሬዚደንት ትራምፕ የሰላምና የአንድነት ጥሪያቸውን ወዲያው ወጥተው በድጋሚ አሰምተዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ43 መሆኑን ያመለክታል።
ትክክል።
አስተናጋጆች አሉላ ከበደና
ቆንጂት ታየነን ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ይሆናል አሁን የምናልፈው። አብራችሁን ቆዩ።
ወደ መቀሌ ይወስደናል ተከታዩ ዘገባ። በመቀሌ ከተማ ላለፉት 3 ቀናት ሲካሄድ የቆየው አገራዊ የጤና ዘርፍ ግምገማ ጉባኤ በዛሬው ዕለት ተጠናቋል። አለም ፍስሐ ዝርዝሩን ይዟል።
በመቀሌ ከተማ በሐውልት ሰማዕታት አዳራሽ ከጥቅምት 14 እስከ 16 2011 ዓ.ም ተብረት የተካሄደው ዓመታዊ ጉባኤ ሲጠናቀቅ የትግራይ ጤና ቢሮ ኃላፊ ዶክተር ሀጎስ ጎደፋይ አሁን የምንወዳደርበት ጊዜ ሳይሆን የምንተባበርበት ጊዜ ነው ሲሉ ገልጸዋል። ይህ ሁሉን አቀፍ የጤና ሽፋን ተደራሽነት ለማረጋገጥ ጠንካራ የጤና ስርዓት መገንባት በሚል መሪ ቃል የተካሄደው 20ኛው ሀገር አቀፍ የጤና ዘርፍ ዓመታዊ ግምገማ ከሁሉም ክልሎች የተውጣጡ ባለሙያዎች፣ ባለድርሻ አካላት፣ የልማት አጋሮች፣ ከላይ እስከታች የሚመለከታቸው አካላት በሙሉ ያሳተፈ ጉባኤ የጤና ጥበቃ ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጌሳ አላማው እንዲህ ይገልጹታል።
በዚህ ዓላማ እንግዲህ በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ፣ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየት እና የጋራ ስምምነት ላይ ለመድረስ ነው በዋናነት ዓላማው።
ዶክተር ተገኔ ይህን ለሶስት ቀናት የተካሄደው ዓመታዊ የጤና ጉባኤ በሴክተሩ የተገኙት መልካም ነገሮች እንዲህ ያብራራሉ።
እንግዲህ እንደ ጤና ጥበቃ ሚኒስቴር በሁሉም ክልሎች እንደሚታወቀው የጤና ኤክስቴንሽን ፕሮግራም መተግበር ከጀመረበት ወዲህ በተለይ በሽታም መከላከል ላይ መሰረት ያደረገ ፖሊሲ ከተቀረጸ ወዲህ ብዙ ለውጦች ተገኝተዋል። ለምሳሌ ከተደራሽነት አንጻር ስናይ የዩኒቨርሳል ሄልዝ ካቨሬጅን ለማሳካት ኢትዮጵያ ከተሳካላቸው ሀገሮች መካከል አንደኛዋ ናት። ከካቨሬጅ አንጻር ከተደራሽነት አንጻር ብዙ ርቀት ተክተዋል። ይሄ በተለያየ መልኩ ይገለጻል። የፕራይመሪ ሄልዝ ኬር ወይንም ደግሞ የመጀመሪያ ደረጃ የጤና አገልግሎት ሽፋንን ከማስፋፋት አንጻር እና ህብረተሰቡን ከማዳረስ አንጻር ብዙ ስራዎች ተሰርተዋል። እንዲሁም ደግሞ የጤና ተቋማትን ከማስፋፋት አንጻር ጤና ኬላዎችን በሁሉም ቀበሌዎች፣ ጤና ጣቢያዎችንም እንዲሁ እስከታች እስከ ቀበሌ ድረስ እንዲወርድ ለ25,000 ሰው በሚል ስሌት የጤና ጣቢያዎችንም ለማዳረስ ብዙ ጥረቶች ተደርጓል። ብዙ ስራዎች አመርቂ ስራዎች ተሰርተዋል። አቅም በፈቀደ ደግሞ ከመጀመሪያ ሆስፒታል ጀምሮ እስከ ስፔሻላይዝድ ሆስፒታል ድረስ በቁጥርም እንዲጨምር ተደርጓል።
ዶክተሩ በጉባኤው መስራት እንዳለብን አይተናል ለምሳሌ ሲሉ እንዲህ ገልጡታል።
ብዙ ደግሞ የሚቀሩ ስራዎችም አሉ። ምሳሌ ከፍትሃዊነትና ከኳሊቲ ከመጥራት አንጻር ብዙ መስራት እንደሚገባን ተስማምተን እዛ ላይ ትኩረት ሰጥተን እየሰራ ነው።
በቆይታቸው የክልል ቢሮ ኃላፊዎች የጋራ ስምምነት እንደተፈራረሙ ይታወቃል። በሰነድ ውስጥ ከሚገኘው ቁም ነገር ዶክተር ተገኔ እንዲህ አቅርበዋል።
የጋራ ስምምነቱ ዋና ዋና መርሆች በጤናው ዘርፍ የትራንስፎርሜሽን እቅድ ከተያዙ ግቦች አኳያ የትኩረት አቅጣጫዎችን በማስቀመጥ ረገድ ከፌዴራል እስከ ወረዳና ማህበረሰብ ድረስ ባሉ አካላትና ጤና ተቋማት ዘንድ የየአካባቢውን ተጨባጭ ሁኔታ ያገናዘበ መናበብ እንዲዳብር፣ በዘርፉ የተለዩትን 4 የትራንስፎርሜሽን አጀንዳዎችና 15 ስትራቴጂክ ግቦች ለማሳካት ሁሉም አካላት በጥምረት እንዲሰሩ፣ በአጠቃላይ በጤናው ዘርፍ የትራንስፎርሜሽን እቅድ አፈጻጸም ሂደት ተለይተው የታወቁ ማነቆዎችን በማስወገድ የተሻለ አፈጻጸም ተግባራዊ ማድረግ፣ የመልካም አስተዳደር ፓኬጆችን በመተግበር የክራይ ሰብሳቢነትን ምንጮች የማድረቅና የመታገል ስራ ተጠናክሮ እንዲቀጥል ማድረግ ናቸው።
ይህንና ሌሎችን የያዘ ሰነድ በሁሉም የክልል ጤና ቢሮ ኃላፊዎች ተፈርመዋል።
በዚህ ዓላማ እንግዲህ በዋናነት የተገኙ ዋና ዋና የተከናወኑ ዋና ዋና በ2010 የተከናወኑ ዋና ዋና ተግባራትን እና የነበሩብንን ክፍተቶች ለመገምገም እና ማስተካከያ እርምጃዎችን ለመውሰድ፣ በ2011 ደግሞ የተያዙትን ግቦች ዋና ዋና ስራዎችን በጋራ ለማየትና የጋራ ስምምነት ላይ ለመድረስ ነው በዋናነት ዓላማ። ያ ስምምነት ላይ መድረስ ማለት የተስማሙበትን የጤና ስራዎች በጋራ ክልሎችም የፌዴራል ጤና ጥበቃ ሚኒስቴርም በጋራ በመተጋገዝ ስራ ላይ ለማዋልና ህብረተሰቡን ተጠቃሚ ለማድረግ ቃል የሚገቡበት ጭምር ስለሆነ ተሳታፊውም ደግሞ ከዚህ ከጤናው ጉባኤ ያገኘውን የምርት ተሞክሮዎች ለምሳሌ በትግራይ ክልል በተለያዩ በተመረጡ ቦታዎች ጉብኝት ተደርጎ ነበረ። ከዛ ጉብኝት ላይ ጥሩ ስራዎች ምርት ተሞክሮዎች የተሰሩበት ተጎብኝተዋል። እዛ አካባቢ የታዩትን ቀምሮ በየቦታቸው ወደ የክልላቸው ሲመለሱ ያንን የማስፋፋት ህብረተሰቡን የማስተማር የማሳተፍ ስራዎችን ይሰራሉ። እንግዲህ ከዚህ አንጻር ተሳታፊውም ከኃላፊዎችና ከሌሎች ባለድርሻ አካላት እንዲሁም ከአጋሮቻችን ብዙ እንጠብቃለን ብዬ ያምናለሁ።
በመጨረሻ የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሐጎስ ጉደፋይ፣ ከዚህ ጉባኤ ብዙ ግብአት አግኝተናል። በነበረው ቆይታችን ብዙ አስተማሪ ነገሮች አይተናል፣ ሰምተናል። በቡድን የተካሄደ ውይይትም በጣም ጥሩ ነበር ካሉ በኋላ መልእክት አስተላልፈዋል።
እኔ አንድ ነገር ማለት የምፈልገው ምንድን ነው፣ እንደዚህ አብረን ብዙ ነገር መስራት እንችላለን። አሁን ከውድድር ወጥተን ወደ ትብብር መግባት አለብን። ከተባበርን ብዙ ነገሮችን ማስተካከል እንችላለን። እያስተካከልን መጥተናል። አሁንም እንችላለን። ሀገራችን አሁንም ወደፊት ማስቀጠል የምንችለው እኛ ራሳችን ነን። ለዚህ በሚቀጥለው እኔ 2-3 ተነስቷል። 2 ነው የቀረን። የሁለተኛ አመቱም ኦልሬዲ ኳርተር ሪቪው አክሱም ከተማ አድርገናል። ሁላ እዚህ ያለነው አመራሮች በደንብ አድርገን ከሰራን፣ ቀንና ሌሊት ከተጋን ብዙ ነገር ማድረግ እንችላለን። ስለዚህ ይሄ ሴክተር ሄልት ሴክተር ወደቀም ተነሳም እዚህ ያለው አመራር ነው ዋናው ተጠያቂ የሚሆነው ማለት ነው። ስለዚህ ይሄ አዳራሽ የምታዩት አዳራሽ የሰማዕታት ሐውልት አዳራሽ ነው። ብዙ ወጣቶች፣ ብዙ የዩኒቨርሲቲ ተማሪዎች የተማሩ የተሰውበት አዳራሽ ነው። ስለዚህ እዚህ ቃል ገብተን ነው መውጣት ያለብን። ሁላችንም ከቆረጥን እቺ ሀገር አይደለም ለሀገራችን ለሌላም እንተርፋለን። ስለዚህ በዚህ አጋጣሚ ቃል እንድትገቡ ነው የምፈልገው። ስለዚህ የሶስት አመትም አለ ትንሽ በሄል ሴክተሩ መቀዛቀዞች ነበሩ። አሁን ግን ቆርጠን ገብተን ዶክተር አሚርም በደንብ አርገህ ምራን፣ እዛ ያላችሁ ፌደራልም በደንብ አርጋችሁ ምሩን፣ እኛም ህዝባችንን እናገለግላለን፣ ቆርጠን እቺ ሀገር ከፍ እናረጋታለን። እዚህ ስለመጣችሁ በጣም ደስ ብሎናል። ሁሌም ብትመጡም እንፈልጋለን፣ እንወዳችኋለን። አመሰግናለሁ።
ሀያ አንደኛው አገር አቀፍ የጤና ዘርፍ ግምገማ በድሬዳዋ ከተማ እንደሚካሄድ ታውቋል። ዓለም ፍስሐ ከመቀለ።
ወደ ሁለተኛው ዝግጅት ተቃርበናል። ሳምንታዊው አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከምስራቅ አፍሪካ መጣቂ ሀገር እንደምትሆን ተገለጸ። በዓለም አቀፍ ደረጃ የወደቦችን ስራ የሚያከናውነው ዲፒ ወርልድ አይኑን በኤርትራ ወደብ ላይ መጣሉ ተዘገበ፣ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ካውንስል ኦፍ ፎሬን ሪሌሽንስ የተባለው ድረገጽ ኢትዮጵያ በመምጠቅ ላይ ያለች የምስራቅ አፍሪካ ግዝፍት በሚል ርዕስ ባወጣው ጽሑፍ በህዝብ ብዛት ከአፍሪካ ሁለተኛዋ የሆነችው ኢትዮጵያ ካለፉት አምስት አስርተ ዓመታት ወዲህ አስከፊ ወታደራዊ አገዛዝ፣ የእርስ በርስ ጦርነትና ከባድ የረሃብ ሁኔታ ተፈራርቆባታል ይላል። ያም ሆነ ግን ከቅርብ ዓመታት ወዲህ በምስራቅ አፍሪካ የመረጋጋት ተምሳሌት ለመሆን በቅታለች። ፈጣን የኢኮኖሚ እድገት አግኝታለች። በክልሉም ስትራቴጂያዊ ተደማጭነት ሊኖራት ችሏል። ይሁንና ካለፉት ሶስት ዓመታት ወዲህ በገዢው ፓርቲ ጨቋኝ አገዛዝና በብሔር ብሔረሰብ አባላት በሁኔታዎች አለመርካት ምክንያት በተፈጠረው የፖለቲካ ትርምስ ምክንያት የሀገሪቱ እድገት አደጋ ላይ ወድቋል ሲል ካውንስል ኦፍ ፎሬን ሪሌሽንስ የተባለው ድረገጽ ላይ የወጣው ጽሑፍ አስገንዝቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው መጋቢት ወር ስልጣን ከያዙበት ጊዜ አንስቶ የፖለቲካና የኢኮኖሚ ለውጥ እንደሚያደርጉ ቃል ገብተዋል። ከኤርትራም ጋር ታሪካዊ የሰላም ስምምነት ፈርመዋል። የህዝብም ከፍተኛ ድጋፍ አግኝተዋል። ይሁንና ጠበብት ዶክተር አብይ አጀንዳቸውን በተግባር ላይ ያውሉ እንደሆነ ግልጽ አይደለም እንደሚሉ ጽሑፉ አውስቷል። ብዙ ታዛቢዎች የጠቅላይ ሚኒስትር አብይ አህመድ መመረጥ የፖለቲካ ምህዳሩን በማስፋት ተግባር አብይ እርምጃ አድርገው እንዳዩት ጽሑፉ ሲያብራራ በድረገጾች ላይ የሚደረገውን ቁጥጥር እንዲላል አድርገዋል። በአሸባሪነት ተፈርጀው የነበሩ ድርጅቶች እንዲነሳና ወደ ሀገራቸው እንዲገቡ አድርጓል ይላል። ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ የኢትዮጵያ ኢኮኖሚ በምን መልክ እንዳደገ ይዘረዝራል። በመጀመሪያዎቹ 2000 ዓመታት እንደ አውሮፓ አቆጣጠር ማለት ነው፣ የኢትዮጵያ ኢኮኖሚ እያደገ ሄዶ በአማካኝ ከ10 ከመቶ በላይ ሲመጥ ቆይቷል። ይህም በዓለም ከፍተኛ ከሚባሉት የእድገት መጠኖች አንዱ ነው። መንግስት ቀስ በቀስ ከእርሻ ወደ ኢንዱስትሪና የሰበነክ አገልግሎቶች እያመራ ሲሄድም ይህም ስኬቱን ለመጠበቅ ችሏል። የኢኮኖሚ ጠይባን ግን የወጣቶች ስራ አጥነት መፍትሄ ካላገኘ በስተቀር የተገኘው ስኬት በቀጣዮቹ ዓመታት ሊሰናከል ይችላል በማለት እንዳስጠነቀቁ በመግለጽ የብሉምበርግ ጽሑፍ ያስገነዝባል። ኢትዮጵያ እንዲህ ልታድግ የቻለችው ቢያንስ በከፊል በሟቹ ጠቅላይ ሚኒስትር መለስ ዜናዊ በተደረገ ለውጥ መሆኑን ተንታኞች እንደሚናገሩ ጽሑፉ ያወሳል። መለስ ዜናዊ ያተኮሩት በመሠረተ ልማትና በትምህርት ላይ የሚመደበውን መዋዕለ ንዋይ ከውጭ ረድኤትና ከመዋዕለ ንዋይ ጋር በማጣመር በመንግሥት የሚመራ የእድገት ሞዴል ላይ እንደነበር እንደ ምሳሌ የወሰዱትም የእስያ ነብሮች የሚባሉትን በተመሳሳይ የልማት ማዕቀፍ ያደጉትን ደቡብ ኮሪያንና ታይዋንን እንደነበር የብሉምበርግ ጽሑፍ ያወሳል። የወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤነርጂ የቴሌኮሙኒኬሽንና የአየር ጉዞን ለውጭ ባለቤትነት ክፍት በማድረግ የኢኮኖሚ ለቀቅተኝነት እንዲኖር ገፍተዋል። እርግጥ ብዙ አበይት ኢንዱስትሪዎች በመንግሥት የሚመሩ ቢሆንም ይላል ጽሑፉ፣ ኢትዮጵያ ፈጣን የኢኮኖሚ እድገት ብታሳይም አሁንም ቢሆን በዓለም ደረጃ ድሃ ከሚባሉት ሀገሮች አንዷ ናት። ድርቅም ይፈራረቅባታል። መንግሥት በቅርቡ ተከስቶ የነበረው ድርቅ ወደ ረሃብ ሳያመራ በጊዜ ሊከላከለው በመቻሉ የሰብአዊ ድርጅት ጠበብት ቢያሞግሱም የምግብ ዋስትናው ችግር አሁንም እንዳለ ነው ይላል ጽሑፉ። አሁን በሀገሪቱ በመካሄድ ላይ ያለው የዘር ግጭትም ሁኔታውን ሊያባብስ እንደሚችል፣ በጤና ጥበቃና በትምህርት በኩል ግን ካለፉት ሁለት አስርተ ዓመታት ወዲህ መንግሥት ትልቅ ለውጥ ማድረጉን ጽሑፉ ያወሳል። ከአምስት እድሜ በታች የህፃናት ሞት በሁለት ሶስተኛ ቀንሷል። በአንደኛ ደረጃ ትምህርት ቤት የሚገቡት ልጆች ብዛትም ከሶስት ሚሊዮን ያነሰ ከነበረው አሃዝ ወደ 16 ሚሊዮን ከፍ ብሏል። ከ15 ዓመታት በፊት ተስፋፍቶ የነበረው የኤድስ በሽታም በአምስት እጥፍ ቀንሷል። ነገር ግን አሁንም ቢሆን ሀገሪቱ የእናቶች ሞትንና ሌሎች የጤና ችግሮችን ለመፍታት ጥረት ማድረግ አለባት ሲሉ የጤና ጠበብት ይመክራሉ። በአሁኑ ወቅት መንግስት በሚዲያ ላይ ያለው ቁጥጥር በመጠኑ ያነሰ ቢሆንም ታግደው የነበሩ የፖለቲካ ድርጅቶች ህጋዊ እንዲሆኑ ቢፈቅድም የሰብአዊ መብት ተሟጋቾች ጠቅላይ ሚኒስትር አብይ አህመድ በገፍ ማሰርንና በልማት ውጥን ምክንያት ከአካባቢያቸው መፈናቀልን የመሳሰሉትን ነጥቦች ማጤን አለባቸው ሲሉ እንደሚመክሩ ካውንስል ኦፍ ፎሪን ሪሌሽንስ የተባለው ድረገጽ አስገንዝቧል። የብሉምበርግ የዜና አገልግሎት በበኩሉ ዲፒ ወርልድ የተባለው በዓለም አቀፍ ደረጃ የወደቦችን ስራ የሚያከናውን የዱባይ ኩባንያ የአፍሪካ ቀንድን ሊያገለግሉ ለሚችሉ በርካታ ወደቦች ባለው እቅድ የቀይ ባህሯ ሀገር ኤርትራ ወሳኝ ሚና ልትጫወት ትችላለች ሲሉ የኩባንያው ዋና ስራ አስኪያጅ ሱልጣን አህመድ ቢን ሱሌማን ገልጸዋል። ዋናው መስሪያ ቤቱ ዱባይ የሆነው በመንግስት ቁጥጥር ስር የወደብን ስራ የሚያንቀሳቅሰው ኩባንያ በጅቡቲ የነበረው የስራ ድርሻ በመንግስት ከታገደ በኋላ በአፍሪካ ቀንድ ያለውን ስትራቴጂ እየገመገመ መሆኑን ብሉምበርግ የዜና አገልግሎት ገልጿል። ዲፒ ወርልድ ራስዋን የሶማሊያ ሪፑብሊክ በምትለው ግዛት ያለውን በርበራ ወደብ እያለማ ሲሆን በአፍሪካ ቀንድ ያሉትን ወደቦችን ማዳበር ለዱባይ የንግድ ፍሰት ይረዳል ሲሉ ቢን ሱሌማን መግለጻቸውን ዘገባው ጠቅሷል። የኤርትራ ስትራቴጂያዊ አቀማመጥ ወደ ስዊዝ ካናል የሚያመሩ የነዳጅ ዘይት ታንኮችና ሌሎች የጭነት መርከቦች በሚተላለፉበት ዋና የባህር መስመር በሆነው ባብ ኤል ማንደብ ሰርጥ አጠገብ መሆኗ ራሱ ለሎጂስቲክስ ኩባንያዎች ተፈላጊ የመዋዕለ ንዋይ መዳረሻ ሚና ልትጫወት ትችላለች ሲሉ ዋናው ስራ አስኪያጅ በቃለ መጠይቅ ማስረዳታቸውን ዘገባው አውስቷል። ኤርትራ ዋናውን ሚና ትጫወታለች ካሉ በኋላ ቢን ሱሌማን የአፍሪካ ቀንድን አስመልክቶ ኤርትራን ብቻ ሳይሆን ደቡብ ሱዳንን፣ ሌሎች የሱዳን ክፍሎችንም ከዚያም የኢትዮጵያን ሕዝብ አካቶ ማየት እንደሚያስፈልግ ቢን ሱሌማን ማስገንዘባቸውን ዘገባው ጠቅሷል። የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ በቅርቡ ለጋዜጠኞች ሲናገሩ ኢትዮጵያ ሶስት ሌሎች የሶማሊያ ወደቦችን ፑንትላንድ ውስጥ ቦሳሳን፣ በደቡብ ሶማሊያ ደግሞ መርካንና ኪስማዩን መጠቀም ትችላለች ማለታቸውን የብሉምበርግ ዘገባ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ለዛሬ ያዘጋጀነውን አድማጮች በዚሁ ማብቃታችን ነው። ነገ ቅዳሜ ታዲያ ቀደም ብለን ያስተዋወቅነው የራያ ማንነት ጥያቄና የተነሳውን ውዝግብ እንዲሁም ባለፈው ሳምንት እዚህ ዋሽንግተን ዲሲ አቅራቢያ ፒፕል ቱ ፒፕል በመባል የሚታወቀው የኢትዮጵያውያን የሕክምና ቡድን የጥናታዊ ስራዎች ወይም ጥናታዊ ጽሁፎች የቀረቡበትን ጉባኤን ተንተርሶ የተዘጋጀ ሌላ ዝግጅት በነገው ምሽት ይጠብቋችኋል።
አብራችሁ እንድታመሹ ነገ ማለት ነው ከወዲሁ እንጋብዛችኋለን። የዛሬው በዚሁ ማብቃቱ ነው። በዚህ ዜማ ይሆናል የምንሰናበተው። ቆንጅት ታዬና
አሉላ ከበደን በእኛ በኩል ሰላም ልናደሩ።
የትግርኛ ቋንቋ ስርጭት ድረስ በዚህ ዜማ ቆዩ። ልናደሩ Thank you.